የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሐምሌ 23 2015 ዓመተ ምህረት ዝግጅታችን ጀመረ።
በሰሜን ኢትዮጵያ የተካሄደው ጦርነት የአምሮ ጤና ችግር ያስከተለባቸው የህብረተሰብ ክፍሎች የሰነ ልቦና ድጋፍ እንደሚያስፈልጋቸው ተገለጸ።
ትራውማ ኢንፎርምድ ሊደርሺፕ የሚባለው ወይም ደግሞ የአስከፊ ሁኔታዎችን ተጽዕኖ የተገነዘበ አመራር እንደ ሀገርም እንደ ድርጅትም ያስፈልጋል።
በአዲስ አበባ ዩኒቨርሲቲ የስነ አእምሮ ክፍል ባልደረባ የሆኑትን ዶክተር አወቀ ምህረቱን ነው የሰማችሁት። በዚህ ዙሪያ የተሰናዳው ሰፋ ያለ ዘገባ በምሽቱ መሰናዷችን ይዘናል።
ዲጂታል ኤሪያ በቴክኖሎጂ ኤሪያ ላይ ኢንቨስት ማድረግ ይኖርብናል። ኢንቨስት ካደረግ ነገ ለሚመጣ አውቶሜሽን፣ ሮቦቲክስ፣ ኤአይ የመሳሰሉት ስራዎች ቤዚክ ፋውንዴሽን በመጣል ኢኮኖሚ ኢምፓክት ማድረግ እንችላለን። ኳሊቲ ኦፍ ላይፍ እንደገና ደግሞ ኢምፕሎየብል የሆኑ ሰዎችን ማለት ለኢኮኖሚ እና ለደረጃው የሚጠብቁ ሰራተኞችን መፍጠር እንችላለን።
አሁን ደግሞ የሰማችኋቸው አቶ ጸጋይ ለገሰ ይባላሉ። የስቲም ሲነርጂ ቴክኖሎጂ ተቋም ምክትል የቦርድ ሊቀመንበር ናቸው። የዲጂታል ቴክኖሎጂ ዘርፍ በኢትዮጵያ ምን ለውጦችን እያመጣ ነው በሚል ካነጋገርናቸው ባለሙያዎች መካከል ይገኙበታል። ሙሉ ዝግጅቱን ወደ በኋላ እንመለስበታለን።
ሰላም እኔ ስልኝ ክብራትና ክብራን አድማጮች የዕለተ እሁድ ሐምሌ 23 2015 ዓ.ም ምረት የመስታወ ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ ለቆየና
ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን። ዘና የሚያደርጋችሁን ሙዚቃዎችም አስተናግተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ኬንያ በሄቲ መድብለ ብሔራዊ ኃይልን ለመምራት ዝግጁ መሆኗን አስታወቀች። ኬንያ ተቀባይነት ካገኘች ግጭት ባየለባት የካሪቢያን ደሴቷ ሄቲ ውስጥ ከሀገራት የሚውጣጣ ኃይልን ለመምራት ብሎም 1000 የፖሊስ መኮንኖችን ለማስተማራት ዝግጁ መሆኗን የውጭ ጉዳይ ሚኒስትሯ በትናንትናው ዕለት አስታውቀዋል። የዋና ከተማዋ 80% በተደራጁ የወንብድና ቡድኖች እጅ ውስጥ በሚገኝባት ሄቲ ውስጥ ለገንዘብ ብሎ ሰዎችን ማፈን፣ በትጥቅ የታጀበ ዝርፊያና የመኪና ንጥቂያን የመሰሉ ከባድ ወንጀሎች ተንሰራፍተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንዲሁም የሄቲ ጠቅላይ ሚኒስትር ኤሪያል ሄንሪ የሀገሪቱን ፖሊስ ለመደገፍ ዓለም አቀፍ ጣልቃ ገብነት እንዲኖር ለአንድ ዓመት ያክል ሲጠይቁ ቆይተዋል። ሆኖም ግን አንድም አገር በፈቃደኝነት ወደፊት መምጣት ሳይችል ቆይተዋል። የኬንያ ውጭ ጉዳይ ሚኒስትር አልፍሬድ ሙቱዋ ቅዳሜ አመሻሹን በሰጡት መግለጫ ኬንያ የሄቲ ፖሊስን ለማሰልጠንና ሀገሪቱ ወደነበረችበት ለመመለስ የሚደረገውን ጥረት ለማገዝ ብሎም ቁልፍ ተቋማትን ለመከላከል 1000 የፖሊስ መኮንኖችን ለማስተማራት ቁርጠኛ እንደሆነች አስታውቀዋል። ስምሪቱ ግን የተባበሩት መንግስታት የጸጥታው ምክር ቤት እንዲሁም የሀገሪቱ ባለስልጣናት ይሁንታ ያስፈልገዋል ብለዋል ሚኒስትሩ። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አርብ ምሽት ከኬንያው ፕሬዚደንት ዊሊያም ሩቶ ጋር በስልክ መነጋገራቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ተናግረዋል። በምስራቅ አፍሪካ ውስጥ የዲሞክራሲ አብነት ሆና የምትታየው ኬንያ በዲሞክራቲክ ሪፐብሊክ ኮንጎና ሶማሊያን ጨምሮ በቀጠናው የሰላም ማስከበር ስራዎች ላይ ስትሳተፍ ቆይታለች። ስለ ሄቲው ስምሪት ግን ሌላ ዝርዝር መረጃ ወዲያውኑ አልተገኘም። ዘገባው የኤፍፒ ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን ሩሲያ ከጥቁር ባህር የእህል ውል ከወጣች በኋላ ያሻቀበው ከፍተኛ የእህል ዋጋ ለሩሲያ ኩባንያዎችና ለዓለም ደሃ ሀገራት ጠቃሚ እንደሆነ ተናገሩ። የአፍሪካ መሪዎችን ለማማለል ያለሙት ፑቲን ቅዳሜ በሴንት ፒተርስበርግ በነበረ ጋዜጣዊ መግለጫ እንደተናገሩት ሩሲያ ከእህል ዋጋ መጨመር የምታገኘውን ትርፍ ከአፍሪካና ከሌሎች ደሃ ሀገራት ጋር ትካፈላለች። ሩሲያ እንደ ዩክሬን ሁሉ ዋነኛ እህል የምትልክ ሀገር ናት። በአፍሪካም ሆነ በቻይና የሰላም ተነሳሽነት ላይ የተመሰረተ የሰላም ድርድርን ሩሲያ እንደማትቃወም ተናግረዋል። የፑቲን አስተያየት የተሰማው ወደ ሴንት ፒተርስበርግ ለመሪዎች ጉባኤ የመጡት በርካታ የአፍሪካ መሪዎች ዩክሬን ውስጥ ያለው ጦርነት እንዲያቆምና በተባበሩት መንግስታት ድርጅት የተዘረጋው የእህል ስምምነት እንዲታደስ በተማጸኑ ማግስት ነው። የደቡብ አፍሪካው ፕሬዚደንት ሴሪል ራማፎሳ ለፑቲን የቀጠለው ግጭት በእኛም ላይ አሉታዊ ተጽዕኖ እያሳደረብን ስለሆነ የሰላም ጥሪ ማቅረብ መብት እንዳለን ይሰማናል ብለዋል። ሞስኮ ከዩክሬን ወደ አፍሪካ የሚላከውን እህል መተካት እንደምትችል ፑቲን ቃል ቢገቡም የዩክሬን እህል ለአፍሪካውንም በእጅጉ አስፈላጊ ነው። ፑቲን በወራት ውስጥ 10,000 ቶን እህል ለስድስት ሀገራት እንደሚሰጥ ተናግረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ሐሙስ ዕለት በጣት የሚቆጠሩ ልገሳዎች የተሰረዘውን የጥቁር ባህር እህል ስምምነት የሚያስከትለውን መጥፎ መዘዝ እንደማያስተካክሉ ተናግረዋል። በጥቁር ባህር የእህል ስምምነት መሰረት የዓለም ምግብ መርሃ ግብር ባለፈው ዓመት 725,000 ሜትሪክ ቶን እህል በመግዛት ወደ አፍጋኒስታን፣ ጅቡቲ፣ ኢትዮጵያ፣ ኬንያ፣ ሶማሊያ፣ ሱዳንና የመን ልኳል። በአውሮፓውያን አቆጣጠር ጁላይ 17 ሩሲያ ከስምምነቱ ወጥታ የዩክሬን ወደቦችና የእህል መሰረተ ልማትን በጥቁር ባህርና በዳኑብ ወንዝ ላይ ድብደባ ከጀመረች በኋላ የዓለም የስንዴ ዋጋ በ9% ጨምሯል። የመካከለኛው አፍሪካ ሪፐብሊክ በዛሬው ዕለት ህገ መንግስታዊ ለውጥ ለማድረግ ህዝበ ውሳኔ ውላለች። ህዝበ ውሳኔው ይሁንታ ካገኘ የፕሬዚደንቱን የስልጣን ዘመን ገደብ አስወግዶ ፕሬዚደንት ፋውስቲን አርሽዴንድ ቶአዴራ በ2025 ለሶስተኛ የስልጣን ዘመን እንዲወዳደሩ ያስችላቸዋል። ቶአዴራ ለመጀመሪያ ጊዜ በ2016 የአውሮፓውያኑ ዘመን ለአምስት ዓመታት የተመረጡ ሲሆን በ2020 የመጨረሻ ጊዜ የስልጣን ዘመናቸው ይሆናል ተብሎ የተጠበቀውን ምርጫ አሸንፈዋል። አዲሱ ህገ መንግስት ይህንን የስልጣን ገደብ ጊዜ በመለወጥ ለሌላ ዙር የሰባት ዓመት ስልጣን ዘመን እንዲወዳደሩ ያስችላቸዋል። የፕሬዝደንትነት እጩነትን ዙር ብዛት ያልተገደበ ያደርገዋል። ተቃዋሚ ፓርቲዎችና አንዳንድ የሲቪል ማህበረሰብ አባላት ህዝበ ውሳኔው ቶአዴራን እድሜ ልክ በስልጣን ላይ እንዲቆዩ ለማድረግ ታስበው የተደረገ ነው ሲሉ ተችተዋል። የሮይተርስ ዘጋቢ እንደዘገበው በዋና ከተማይቱ ባንጊ ሰሜናዊ ሰፈር በሚገኝ ምርጫ ጣቢያ የተገኙ መራጮች ቁጥር በእጅጉ አነስተኛ ነበረ። በስፋት ከፈረንሳይ ጋር የምትስተካከለው ወደብ አልባዋ ሀገር ወደ 5.5 ሚሊዮን ህዝብ ያላት ሲሆን ወርቅ፣ አልማዝ፣ የደን ሀብትን ጨምሮ በበርካታ ማዕድናት የበለጸገች ሀገር ናት። የ66 ዓመቱ የሂሳብ ሊቅ ቱዋዴራ እንደ አውሮፓውያን አቆጣጠር በ2013 የቀድሞ ፕሬዚደንት ፍራንሷ ቦዚዚን በአመፅ ከስልጣን ከተወገዱ በኋላ የሀገሪቱን የተለያዩ ስፍራዎች የተቆጣጠሩ አማጽያን ቡድኖችን ለማስታገዝ እየታገሉ ይገኛሉ። በስተመጨረሻም በኒውዚላንድና አውስትራሊያ የጋራ አዘጋጅነት በቀጠለው የሴቶች ዓለም ዋንጫ በዛሬው ዕለት ደቡብ ኮሪያን 1-0 በማሸነፍ ሞሮኮ ታሪክ ሰርታለች። ኢብታሲም ጅራዲ ለአትላስ አንበሶች በስድስተኛው ደቂቃ ጎል በማስቆጠር ቀደም ባለው ጨዋታ በጀርመን 6-0 የተሸነፈችውን ሞሮኮ ወደ ጥሎ ማለፍ ምዕራፍ እንድትሸጋገር አስችላታለች። ሞሮኮ በሴቶች ዓለም ዋንጫ ታሪክ ተጋጣሚዋን ያሸነፈች የመጀመሪያዋ አረብ ሀገርም ሆናለች። ሞሮኮ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ሂጃብ የለበሰች ተጫዋች ያሰለፈች ሀገር በመሆንም ታሪክ ሰርታለች። በተከላካይ መስመር ላይ የምትጫወተው ኖይላ ቤንዚና ናት ተጫዋቿ። ሞሮኮ በመጪው ሐሙስ ከኮሎምቢያ ጋር ትጫወታለች። ዛሬ በተደረጉ ሌሎች ጨዋታዎች ኖርዌይ ፊሊፒንስን 6-1 ስትረታ፣ ስዊዘርላንድና ኒውዚላንድ ባዶ ለባዶ አቻ ወጥተዋል። ጀርመን ኮሎምቢያን 2-1 አሸንፋለች። አድማጮች፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሐምሌ 23 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
በየሁለት ሳምንቱ በመስታወት መሰናዷችን እንደምናደርገው እንግዲህ ዛሬም የተለያዩ ማህበራዊ ጉዳዮችን እያነሳን እንወያያለን። ባለሙያዎችን እንጋብዛለን። የተለያዩ ጠቃሚ መረጃዎችንም እናጋራቸዋለን። ሙዚቃም አለን አይደል ዛሬ?
በሚገባ። እንዲያውም አሁን ወደ ስቱዲዮ ከመግባታችን በፊት ወጣቷ ድምጻዊት ራሄል ጌቱ ከቀናት በፊት ላወጣችው ወረት የተሰኘው ሙዚቃ የሰራችውን እጅግ የሚያምር ክሊፕ በዩቲዩብ ላይ እየተመለከትኩ ነበር።
ልክ ነገር እንደውም ወጣት ድምጻውያን ለሚሰሯቸው አዳዲስ ሙዚቃዎች እንዴት እንደሚጨነቁ የምታዩ በስራ ውጤታቸው ነው። አዲስ ያልተነካ ሐሳብ፣ ያልተከደበት መንገድ ወይም ያልተሞከረ ነገር ለማድረግ ሲጠሩ ስታይ ምን ያክሉ እንደለፉበት መገመት አይከብድም።
ልክ ነሽ። እንዲያውም የገንዘብ እጥረትና አንዳንድ አገራዊ ሁኔታዎች የበለጠ እየተስተካከለ ቢሄዱ ከዚህም የበለጠ ልዩ የጥበብ ውጤቶችን ማየታችን አይቀርም።
አዎ፣ እንግዲህ ከነሳኸው አይቀር ታዲያ ወደ መጀመሪያው መሰናዷችን ከማለፋችን በፊት የመጀመሪያው ሙዚቃችንን ይሄንኑ የራሂልን አንተም እንደሌላው እንደ ወረት ቢጤ ጀማመረ እንዴ ያለች የምትጫወተውን ዜማ ለአድማጮቻችን እንጋብዝ። ዊት ራሂል ጌቱን ወረት ሙዚቃ ነው ሰምተን የተመለስነው። አሁን ወደ መጀመሪያው ቅንብራችን እንለፍ።
መልካም። የመጀመሪያው ለግጭት አካባቢ ባለሙያዎች ስነ ልቦናዊ ድጋፍ ያስፈልጋቸዋል ይላል።
የትግራይ ክልልን መነሻ አድርጎ በሰሜን ኢትዮጵያ በተካሄደው ጦርነት ወቅት በልዩ ልዩ ዘርፎች ላይ ተሰማርተው ማህበረሰቡን ያገለገሉ ሰራተኞች ያለፉባቸውና የተመለከቷቸው ሰቅጣጭ ሁኔታዎች ለድህረ አደጋ ሰቆቃ ሊያጋለጣቸው እንደሚችል የስነ ልቦና ባለሙያዎች ይናገራሉ። ለዚህ ደግሞ ተፈናቃዮችን የሚረዱ ገባሪ ሰናይ ድርጅቶች ውስጥ የሚሰሩ የሰብአዊ ድጋፍ ሰራተኞችና ጋዜጠኞች እንዳብነት ሊጠቀሱ ይችላሉ።
በባህር ዳርና በመቀለ የሚገኙ የአሜሪካ ድምጽ ዘጋቢዎቻችን በሁለት አመቱ የሰሜን ኢትዮጵያ ጦርነት ስምሪተኞች ሆነው የቆዩ ባለሙያዎች የሥራ ውሏቸው በስነ ልቦናቸው ላይ ያሳደረባቸውን ጫና እንዲያጋራቸው ጠይቀዋል። የጦርነቱ ወቅት ባለሙያዎቹ ታዲያ የተመለከቷቸው ሰቅጣጭ ጉዳቶች እስካሁን ድረስ ተቆራኝቷቸው ለዘለቀው ጭንቀት፣ እንቅልፍ ማጣትና ተስፋ መቁረጥ እንዳጋለጣቸው ተናግረዋል።
ለከነህ ዳሪ ይህንን የባለሙያዎቹን ምላሽ ይዘን ታዲያ በአዲስ አበባ ዩኒቨርሲቲ የሰናይ ምሮክ ክፍል ባልደረባ ዶክተር አወቀ ምህረቱንም የባለሙያ አስተያየት ጠይቀናቸዋልና ሳቸው እንደሚሉት አብዛኛውን ጊዜ በጦርነቱ የተፈናቀሉና የተጎዱ ዜጎችን በማገዝ ስራ ላይ የተሰማሩ ባለሙያዎቹ ራሳቸው የስነ ልቦና ድጋፍ እንደሚያስፈልጋቸው ከግምት ስለማይገባ ይዘነጋል ይላሉ። እነዚህን የተለያዩ ባለሙያዎችን አነጋግረን ያሰናዳነውን ዘገባ ኤደን ገረመው ታቀርባለች።
ባለፉት 5 አመታት በሀገሪቱ ውስጥ በተፈጠሩት ጦርነትና መፈናቀሎች ብዙዎችን ለጭንቀት፣ ለድባቴና ለተለያዩ የአእምሮ ጤና ተግዳሮቶች አጋልጧል። ይሁን እንጂ ጦርነቱና ግጭቶችን በስፍራ በመገኘት ዜና በመዘገብ በጤናው ዘርፍ ድጋፍ በማድረግ ግጭቶችን ተከትሎ ለመጡ መፈናቀልና ረሃብ ድጋፍ በማድረግ ላይ ያሉና የነበሩ ባለሙያዎች አብዛኛውን ጊዜ የስነልቦና እርዳታና ድጋፍ እንደሚሹ ይዘነጋል። ለወንዳ ጠርመኮንን በጥቅምት ወር 2013 ጦርነቱ በተከሰከሰበት ወቅት የአማራ ክልል የቴሌቪዥን ባልደረባ በመሆን በማይካድራ ያጋጠመውን ለመዘገብ በስፍራ ተገኝቶ ነበር። በወቅቱ የተመለከተው ነገር ያስከተለበትን የስነልቦና ጫና እንዲያጋራል።
ያላለፍኩትን የሚያሻገርኩትን እንደ ህክምናም ያስፈልገኛል ብዬ ማምነው የማይካድራ ጭፍጨፋን ይገባን ቀን አምዞ ስክሪንስ ነበሩ። ዳድ አስፋልት ላይ የነበረው የሚፈራገጡ ሰዎች ነበሩ። ገና ህይወታቸው ያላለፈ በጣም ብዙም የተመቱ በእነሱ መሀል ነው የሄድነው። በጣም በርካታ ሰዎች ስለተጨፈጨፉ እዛ መሀል ቆሞ መዘገብ በጣም ከባድ ነው። እንደገና ደግሞ ካሜራማን ያንን ቀርጾ ደግሞ ዜናው ሲተላለፍ ለነፍሰ ጡሮች ለህፃናት እንዲሁም በሚያስችል መንገድ ለማዘጋጀት እያንዳንዱ የተመታ ሰው ቁስል እያየሁኝ ያለፍኩትና ኢቭን እስካሁን ድረስ ኦልሞስት 2 ዓመታትም 3 ዓመት አልፏል። ማታ ከዘጠኝ ሰዓት በፊት መተኛት አልችልም። እስከዛም ድረስ ዩቲዩብ እያዳመጥኩ ምናምን ሰው አብሮኝ ያለ እንዲመስለኝ እንደዛ አድርጋለሁ። በጣም በሚጨንቀኝ ጊዜ የሚያዝናኑ ነገሮችን መስማት ፈልጋለሁ። እንደገና ደግሞ የፖለቲካ ትረካዎችን ዓለም አቀፍ ትረካዎችን የዳውንሎድ እያደረኩኝ ይሰማለሁና አሞን ዘ ወይ ማለት ፕሮሰሱ ላይ ያለውን ኦቨርካም አላረኩትም፣ ግን ልርብት የተሻለ ነገር ላይ ነው አሁን ያለሁት። አሁንም ግን ደግሞ ህክምና ያስፈልጋል።
በተመሳሳይ አሸናፊ ገብረ ዮሐንስ በትግራይ ክልል መቀሌ ከተማ በሚገኘው የፍቅረ ሰብ የበጎ ፈቃደኞች የምገባ መርሃ ግብር ላይ ያገለግላል። ባለፉት 2 ዓመታት በክልሉ የነበረው ጦርነትና የእንቅስቃሴ ገደብን ተከትሎ የተፈጠረው ረሃብና ችግር እንቅልፍ ይነሳውና ያስጨንቀው እንደነበር ይገልጻል።
በአስር ሺህ በሀያ ሺህ ህጻናት ወይ ደግሞ ነዋሪ ህዝብ ሊሆን ይችላል እርዳታ የሚያስፈልገው ማለት ነው። በአንድ ክፍለ ከተማ እንኳን ብናይ ግን አቅማችን የነበረው ለሁሉም መቶ ሰው ብቻ ነበረ። ስለዚህ ተርቦ መጥቶ እንጀራ ስጠኝ ለሚልህ ሰው እየተመገበ አይቶ ማለት ነው እኔንም ርቦኛ ስጠኝ ምን ግን አቅም የለህምና የለንም ብለህ ስትልከው እንዴት እንደሚረብሽ ማለት ነው። ሌላ ነገር አይጠይቅህ፣ ምግብ ነው አንድ አቦ ነው የሚጠይቅህ ወይ ግማሽ እንጀራ ነው የሚጠይቅህና በዛ ሰርቫይቫል ነው። በረሃብ ምክንያት ስንት ሰው እንደሞተ እናውቃለን። እና ህይወትን ለማዳን ግማሽ እንጀራ ለሚጠይቅህ ግን የለኝም ብለህ ስትልከው እንቅልፍ የለህም ሌሊት ሙሉና የምንችለው ነገር አደረግን። እኛ ግን ከአቅማችን በላይ ስለነበር በጣም የሚረብሽ ስሜት ነበረው። ወጥቼ አለው ከሚባለው ሰው ለምኜ አንድ ሰው ፊት ሳደርግ ነበር የተሻለ ፊልም ላይ የሚስተማኝ።
በሰሜን ኢትዮጵያ በነበረው ጦርነት በወቅቱ የጤና አገልግሎት ተሰጥ የነበረች ነርስ ሰላማዊት አበባውም በጊዜ ሂደት እየቀነሰ ቢመጣም ጭንቀትና እንቅልፍ ማጣት እንዲሁም ሁኔታዎችን መላልሶ ማሰብ የመሳሰሉ የአእምሮ ጤና ችግሮች አጋጥመውኛል ትላለች።
ራሴን መቋቋም ምን ያቀተኝ ነበረ። አለቅሳለሁ ያልፋልፎ ማታ ላይ ብቻዬን ለመተኛት ወደ የክፍላችን ስንገባ ያው ብዙ ሰዓት ረፍት የለንም፣ ግን ረፍት ለማድረግ እንኳን ብንገባ እንቅልፍ አልተኛም። እኔ በግሌ እንቅልፍ አልተኛም። ምክንያቱም ምንድነው ተኝቼ በህልሜ በቃ እየሰራሁ ነው ይመስለኝ እና በቃ ሶላነሳብ ትግላለሁ እንድታዘው በቃ አልተኛ ምክንያቱም እነዚያ የተጓዱ ሰዎች በቃ በህሊናይ መጥፋት አይችሉም እና እንቅልፍ ለረጅም ጊዜ አልተኛም እንደውም በዚህ ምክንያት ራስ ምታት ሁሉ ያመኝ ነበር በጣም ብዙ ጊዜ ፔንኪለር ወስዳለሁ እዛ ምንድን ነው የመጣው እንቅልፍ ስለማልተኛ ነው እንቅልፍ ማልተኛበት ምክንያት ደግሞ ያ ነገር ጫና ፈጥሮብኛል በጣም የተጎዱትን ስታይ በቃ ማለት ራሱ ተስፋ ትቆርጫለሽ በእኔ በራሴ ራሱ ተስፋ ቆርጬ ነበር ከእንደዛ ስትረሶች ለመውጣት ራሱን በስራ መወጣት ራሱን በስራ ማለት ቢዚ ማድረግ ያማለ ያም ሆኖ ግን ብቻሽን ስትሆኚ ከስራ ውጭ ስትሆኚ ማስታወስሽ አይቀርም አይጠፋም ይሄ ነገር ለምሳሌ ባለቤቴ ጋር እናወራለን
በትግራይ ቲቪ ጋዜጠኛ የሆነችው ህይወት ብርሃኔም ያለፈው የጦርነት ጊዜ የነበረውን አስጨናቂነት አንድ ቤት ውስጥ ከመዘጋት ጋር ተመሳስለዋለች
በዛ ሁሉ በጨለማ ወይም ደግሞ በዝግ ቤት እንዳለ ነው ሁሉ ሆነን ነው ያሳለፍነው በተለይ ደግሞ የስነ ልቦናው ጫና በጣም ከባድ ነበር እንደ ጋዜጠኛ ማለት ነው ብዙ ነገር ታያለ አንድ ዳቦ ቦልቶ መዳን የሚችል ሰው ሲሞት ታያለ መድኃኒት አግኝቶ ታክሞ መዳን ሲችል የሚሞት ሰው ታያለ ህፃናት እናታቸው ሙተው ብቻቸው ሲቀሩ ታያለ ብዙ ነገሮች በታሪክ አይተው ሰምተው ማታቅ ታሪኮች በተግባር ሲታይ በጣም ይከብዳል አሁንም ያለው ችግር ወደ ነበረበት እንድንመለስ ወደ ሰላሙ እንዲመለስ እኛም እንደ ጋዜጠኞች እንሰራበታለን መንግስትም ይሄ ትኩረት ሰጥቶ መስራት አለበት ነው ምለው
ይሄን መስል ከስራ ጋር ተያይዘው የሚመጡ ጭንቀቶችና የአይምሮ ጤና ተግዳሮቶች PTSD ለተሰኘው የድህረ አደጋ ሰቀቀን ብሎም ደግሞ ጄነሬሽናል ትራማ ለተሰኘው ለትውልድ የሚተርፍ የአይምሮ ጠባሳ አጋላጭ እንደሆኑ በአዲስ አበባ ዩኒቨርሲቲ የስነ አይምሮ ክፍል ባልደረባ የሆኑት ዶክተር አወቀ ምህረቱ ያጋራሉ
አንዳንድ ጊዜ ለምሳሌ ሰዎች በጣም አስከፊ የሆነ ሁኔታ ጋር እየሰሩ የሚደርስባቸውን ተጽዕኖ የራሳቸው ድክመት አድርገው የማየት እነ እስራኤል ኮባግባቡ ወጣ ኖሮ እኮ እንዴት ይሄን መቻል ያቀተኛል የማለት ነገር ግን ያ እንት የሚጠበቅ ነው ኖርማል ነው እንደዛ አይነት ስሜት መሰማታቸው ስሜቶችን ደግሞ ከስር ለመለየት መቻል ይኖርባቸዋል እንቅልፍ ሲያጡ አሃ ይሄ ነገር ሳም ትራውማቲክ የሆነብኝ ነው ማለት ነው ብለው ሪኮግናይዝ ማድረግ ሌሎችንም ትውስታዎች መጥፎ ትውስታዎች በተደጋጋሚ ሲመጡ አንዳንድ ነገሮችን ሆነ ብለው ሲሸሹ መሸሽ ወይ ደግሞ መሰወር ነገር አቮይደንስ የሆነ በሐሳብም ደረጃ በተግባርም ደረጃ አቮይድ የሚያደርጓቸው ነገሮች እየበዙ ሲመጡ በአስተሳሰባቸው በአብዛኛው አሉታዊ ሲሆን እነዛን ስሜቶች የትራውማ ናቸው ብሎ አዌር መሆን ሁለተኛው ይሄ ሚዛን ማለት የግል ህይወት አለ የስራ ህይወት አለ ብዙ ጊዜ በጣም የታወቀ የስልጠና ኤሪያ ነው ወርክ ላይፍ ባላንስ የሚባለው ማለት ሰዎች ስራ ላይ ሲሆኑ ሙሉ ጉልበታቸውን ሙሉ ጊዜያቸውን ስራው ላይ ብቻ የማድረግ እና የቤተሰብ ፈን ሜክ ማድረግ ወይ ደግሞ ራስ ማዝናናት የበፊት ሆቢዎች ላይ ወይ ደግሞ ያዝናኑ ነገሮች ላይ አብሮነቱንም ማካተትን የመርሳት ነገር አለ
ዶክተር አወቀ መትፈጥሮይና ሰው ሰራሽ አደጋዎች ወቅት ምላሽ የሚሰጡ ባለሙያዎች አብዛኛውን ጊዜ ድጋፍ እንደሚያስፈልጋቸው ይዘነጋል የሚሉ ሲሆን በተቋማት ሊወሰዱ ይገባሉ የሚሏቸውን እርምጃዎችም ይጠቁማሉ
ከቤተሰብ ጋር ኮኔክትድ መሆን ወይም ደግሞ ከግለሰቦች ከቤተሰብ ድጋፍ መጠየቅ ከተቋም ድጋፍ መጠየቅ ከሌሎች ሰዎች ድጋፍ መጠየቅ ከተቋም ስንል ተቋም ይሄ ትራውማ ኢንፎርምድ ሊደርሺፕ የሚባለው ወይም ደግሞ የአስከፊ ሁኔታዎችን ተጽዕኖ የተገነዘበ አመራር እንደ ሀገርም እንደ ድርጅትም ያስፈልጋል ይሄ ማለት ነው ሰዎች አስከፊ ሁኔታዎች በሚሰሩበት ጊዜ ከወትሮ የበለጠ ክትትል ድጋፍ ግልጽ የሆነ ውይይት ችግራቸው የሚያጋሩበት መድረክ ለሚሰሩት ስራ እውቅና መስጠት ሽልማት መስጠት በቂ የዓመት እረፍት ለምሳሌ ከበፊት የተለየ ሰዎች አንድ ሳምንት ከሰሩ ወይ ሁለት ሳምንት ከሰሩ ወዲያውም ደግሞ ወደ ሌላ ቦታ ሄደው ትንሽ ተዝናንተው ወይም ደግሞ እረፍት አግኝተው የሚመለሱበት የፈረቅ አሰራር ለምሳሌ እሱን በደንብ ሰዎች በወሰነ ግብጫት በስምንት ሰዓት ብቻ ሆነ ቢቻል እንደውም በእንደዛ አይነት ሁኔታ ላይ ባነሰ ጊዜ ብቻ እንዲሰሩ ማድረግ።
ምንም እንኳን በኢትዮጵያ የተጀመሩ የባለሙያዎች የአእምሮ ጤና ድጋፎች ቢኖሩም ሀገሪቱ በአሁን ሰዓት እየተስተናገደችው ካለችው ግጭትና አደጋዎች አኳያ ፍላጎቱ ተመጣጣኝ አለመሆኑን የአእምሮ ጤና ባለሙያዎች ይስማማሉ። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታውት መሰናዳዎችን እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voamharic የፌስቡክ #voamharic የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ ዲጂታል ቴክኖሎጂ በኢትዮጵያ ያለበትን ደረጃና ምን ለውጦችን እያመጣ እንደሆነ ይቃኛል።
የኢትዮጵያ ዲጂታል ቴክኖሎጂ ባለፉት ጥቂት ዓመታት ውስጥ እጅግ ትልቅ ለውጥ ያሳየ ቢሆንም መሟላትና መስተካከል የሚገባቸው ብዙ ጉዳዮች መኖራቸውን አንዳንድ ያነጋገርናቸው የቴክኖሎጂ ባለሙያዎችና ተጠቃሚዎች ተናግረዋል።
ባለሙያዎቹ እንዳሉት በተለይ በትምህርት፣ በጤናና በኢኮኖሚ ዘርፍ ቴክኖሎጂ በርካታ ውጤቶችን እያስመዘገበ ሲሆን በተለይ ወጣቶችና ተማሪዎች ለዘርፉ ያላቸው ተነሳሽነት ተስፋ ማሳደሩንም ገልጸዋል።
ልክ ነው። በርካታ ችግሮች የሚስተዋሉበት ማህበራዊ ሚዲያዎችም ቢሆን አገልግሎታቸው ዘርፈ ብዙ በመሆኑ በቂ ሙያተኞችን በማሰልጠንና መሰረተ ልማቶችን በማሟላት ዘርፉን ማገዝ እንደሚገባም ጠቁመዋል።
እንግዲህ እኛ ይሄንን ካልንደረደ የስቴም ሲነርጂ ቴክኖሎጂ ድርጅት ምክትል የቦርድ ሊቀመንበር የሆኑትን አቶ ጸጋዬ ለገሰን፣ የከፍተኛ ቴክኖሎጂ ባለሙያውን አቶ አዲስ አባንጫን፣ የኮምፒውተር ኢንጂነር አቶ ያሬድ ተዋበንና መምህር አበባው አስፋውን በማነጋገር ወደ አጠናከርከው ዘገባ እንለፍ።
አቶ አበባው አስፋው በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በሚገኝ አንድ የግል ትምህርት ቤት መምህር ናቸው። ስልካቸውን እንደ ቴሌግራም የመሳሰሉ የማህበራዊ ሚዲያ መገልገያዎችን ለግላቸው ብቻ ሳይሆን ለትምህርት ቤቱና ለስራ እንዴት እንደሚጠቀሙበት ሲያስረዱ ጥቅሙ ቀላል አይደለም ብለው ይጀምራሉ።
ሲቃል አንድ ነገር ብቻ ላስታውስ፣ እኛ መጽሐፍ በዚህ አመት ማለት አቅርቦት አልደረሰልንም ነበር ማጠቃለያ ማለት ነው። የመማሪያ መጽሐፍ ቴክስቡክ ነው ማወራለ ለልጆቹ በአጠቃላይ የተላከው በቴሌግራም መጽሐፉ ራሱ ይሄ በገጽ በገጽ የተላከው በቴሌግራም ነው። እና በቴሌግራም በመላኩ ምክንያት አንደኛ ልጆቹ ማመስል ካላቸው ሆምወርክ አሳይመንት እና የመሳሰለውን ነገር ለመስጠት ትልቅ እገዛ ነው ያደረገው። ሀርድ ኮፒው ስለሌላቸው ማለት ነው። የተዘጋጁ መጽሐፍት አሉ፣ የታደሉ መጽሐፍት አሉ ለተማሪዎች። በዛው መጠን ደግሞ ያልታደሉ ማለት ሰብጀክትስ ማለት ነበሩ ያልደረሱ። አክቹዋሊ ከትምህርት ጋር ማለት ተያይዞ በዚህ የከዋጋ ንረት እና ከመሳሰለው ነገር ጋር ከውጭ ምንዛሬ ጥፋትም ጋር እንደዚሁ መንግስት በተደጋጋሚ ማለት ምላሽ የሰጠበት እኛም ስቴክ ያቀርበን ነበረ። በህትመት ሂደት ላይ እያለ ነው ዶላሩ እንደዚህ የውጭ ምንዛሬ ማለት በአንድ ጊዜ ማለት ያሻቃል። እና መንግስት በጀት ይዞለት የነበረው የማሳተሚያ ዋጋና ፐርቡክ በኋላ ደግሞ ማለት የተጠየቀው የተመጣጠነ ስላልነበረ በአጋጣሚ እንግዲህ ለዘንድሮ ያልደረሱ መጽሐፍት ነበሩ። እነዚህን መጽሐፍ ከልጆቻችን ጋር የተገናኘንባቸው መንገድ ቴሌግራም፣ ይሄ አንደኛው ነገር ነው። ራሱ ይሄ ቴክኖሎጂ መጽሐፍ ሆኖ ቴክስትቡክ ሆኖ
ስቲም ኤነርጂ የተባለውና ዩናይትድ ስቴትስ ውስጥ ተመስርቶ ኢትዮጵያ ውስጥ የተመዘገበ መንግስታዊ ያልሆነው ቴክኖሎጂ ድርጅት ምክትል የቦርድ ሊቀመንበር አቶ ጸጋዬ ለገሰ ድርጅታቸው በዚህ ዙሪያ እየሰራ መሆኑን ገልጸው እነዚህ በጣም ጠቃሚ ቴክኖሎጂዎች ናቸው በማለት ያብራራሉ።
እኛም የምንጠቀምበት አለ። አንድ ለምሳሌ ብዙ ጊዜ መጽሐፍቶች ከዚህ ከአሜሪካን ወደ ኢትዮጵያ ይጓጓዛሉ። ሺፒንግ ኮስት በጣም ሀይ በመሆኑ ሌላ ኢኖቬቲቭ የሆነ ወይ እንዴት ነው አቬለብል ልናደርግ የምንችለው ከሚል አንጻር ወርልድ ፖስብል ከሚባል ድርጅት ጋር ኮላቦሬት በማድረግ ወደ 18 ዩኒቨርሲቲዎች የላክነው የዲጂታል ላይብረሪ አለ። ብዙ መጽሐፍቶችን አንድ ዲጂታል ላይብረሪ ውስጥ በማስቀመጥ ያ ዲጂታል ላይብረሪ 600-700 ፊት ባለው ኤሪያ ውስጥ የሚመጡ ማንኛውንም ተማሪዎች እዛ አክሴስ እንዲኖራቸው። ይሄ ግን የሚሰራው ዩዥዋሊ የራሱ ኢንተርኔት ፕሮቫይደር ያለው ማለት ነው። ምንም ኢንተርኔት ኮኔክሽን የማይፈልግ ሰው ራሱ ሰርቨር ያለው በዛ አካባቢ ያሉ ተማሪ የተለያየ ቦክስ አክሰስ ሊያደርጉ የሚችሉበት በፎን ሊሆን ይችላል፣ በታብሌት ሊሆን ይችላል፣ በኮምፒውተር ሊሆን ይችላል። ኤን ኤሌክትሮኒክ ዲቫይስ ተጠቅመው አክሰስ ሊያደርጉበት የሚችል አይነት ነገር በቴክስት ከቴሌ ጋር ኮኔክት በማድረግ እንደዚህ ሰፖርት የሆኑ ሰራዎችን ከመንበራቶቻቸው ጋር እንዲሰሩ የማድረጉ ሀሳብ በእኛም ውስጥ አለ። ግን ስቲል ያም የቴሌ ስቴቢሊቲ ያስፈልገዋል። የቴሌ ሰርቪስ ስቴቢሊቲ የሚያስፈልገው ኤሪያ ነው።
በትምህርቱ ዘርፍ ብቻ ሳይሆን በሌሎችም ዘርፎች እንዲህ ያሉ የዲጂታል ቴክኖሎጂዎች እየተስፋፉ ናቸው የሚሉት ደግሞ የኮምፒውተር ኢንጂነር መሆናቸውን የሚናገሩት የአገልግል ቴክኖሎጂ ሶሉሽን ስራ አስኪያጅ አቶ ያሬድ ተዋበ ናቸው።
ኢትዮጵያ ውስጥ ወደቱ ለመናገር አሁን ላይ 4 አመት በኋላ ማለት ይቻላል ብዙ አይነት ሰዎች እየታዩ ነው በዲጂታል ዓለም ማለት ነው። ለምሳሌ የተለያዩ መተግበሪያዎች በመሰራት ላይ ናቸው ያሉ። ባንኪንግ ኢንዱስትሪ ላይ በጣም በተቀላጠፈ ሁኔታ የተለያዩ አፕሊኬሽን ሰዎችን በመጠቀም የገለገለባቸው መተግበሪያዎች አሉ። ከዛ ውጪ የመንግስት መስሪያ ቤቶች ላይ ደግሞ የተለያዩ አሁን ዲጂታል ብትሄድ እያንዳንዱ ሬጅስትሬሽን ማንኛውም ቢዝነስ ላይሰንስ ማለት ትክክል ካርድ ምዝገባ ነበር ማንኛውም ነገር ፕሮሰስ ስታደረግ ኦንላይን ሆኗል። ይሄ ማለት የኢንፎርሜሽን ቴክኖሎጂ ውጤት ነው። እንደዚህ አፕሊኬሽን ትግበራው አንጻር በጣም ብዙ ስለሆኑ አሁን ትራፊክ ክፍያ ሊሆን ይችላል፣ ባንኪንግ ሴክተሩ ላይ ሊሆን ይችላል እና የተለያዩ ዘርፍ ላይ በጣም ብዙ አይነት ምርታዎች አይተናል። እኔም አይቻለሁ መናገር ይቻላል። ዋናው ትልቁ እንደ ቻሌንጅ ብዬ ማስበው ያው የሴኩሪቲ ጉዳይ ነው። እኔ ያልሳቸው ግን የሚለው እንግዲህ እያንዳንዱ አፕ ተደርጎ ከዛ በኋላ እየተጠቀም ስፔሻሊ ባንክ ተብላጅ አለ ትንሽ ተረታሪ ያለኝ። ከዛ ውጭ ይሄ ማለት አራት አምስት ባልሞላ ጊዜ ውስጥ ነው። አሁን ላይ ነው በጣም ብዙ አይነት ምርታዎች እየታዩ ያለው። ሶ እንደኔ በጣም ጥሩ ጅማሬ ነው።
ከፍተኛ የኢንፎርሜሽን ቴክኖሎጂ ኤክስፐርት መሆናቸውንና የኢትዮጵያ ቴሌኮምን ጨምሮ በተለያዩ ድርጅቶች ውስጥ መስራታቸውን የሚናገሩት አቶ አብዲሳ ባንጫ ጃራ ቴክኖሎጂ ኢትዮጵያ ውስጥ በፍጥነት እያደገ ነው ይላሉ። ይሁን እንጂ በዓለም አቀፍ ደረጃ ተወዳዳሪ ለመሆን ገና ብዙ የሚቀረው መሆኑን ይናገራሉ።
የቴክኖሎጂ እድገት በኢትዮጵያ በአሁኑ ጊዜ በማይታሰብ በፍጥነት እየተለወጠ ነው ማለት እንችላለን። ያ ማለት በዓለም ደረጃ ላይ አሁንም ተወዳዳሪ የምንሆንበት ሁኔታ አይደለም። ግን ከመንግስት አቅጣጫም ያለው ትኩረት እንደ አገሪቱ እየሄደችበት ያለችው ሰርቪስ እና አገልግሎት እየተስፋፋበት ያለው ሁኔታ በጣም ካሰምን በላይ በፍጥነት እየተቀየሩ ነው ነገሮች።
ለምሳሌ በምን በምን መንገድ እየተቀየሩ እንደሆነ ሊነግሩኝ ይችላሉ?
በአሁኑ ጊዜ ዓለም ላይ እንደሚታወቀው ዲጂታል ኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ዓለማችን እየለወጡ ካሉ ፈጣን ለዱ መሳሪያ ስለሆነ በአሁኑ ጊዜ ስራ ዘርፍም ያለው እንደዛውም የአገልግሎት ቀልጣፋነት እንደዛውም ፍጥነቱም የኦንላይን ግብይቱም የተለያዩ ነገሮች ዓለም ላይ በአሁኑ ጊዜ ዓለምን እየቀየሩ ካሉ አንዱ መሳሪያ ከመሆናቸው ኢትዮጵያም አሁን የኦንላይን ግብይት አሁን ለምሳሌ አሁን ባለፈው መንግስት ባወጣ እቅድ መሰረት ዘንድሮ ክልል መንግስታቶች 25% ኦፊሶች ግዴታ 25% ዲጂታል ቴክኖሎጂን ኢምፕሊመንት ማድረግ አለባቸው ተብሎ በሁለት ወር ነው 3 ወር ውስጥ ግዴታ የተሰጠባቸው ነበሩና የድርጅቶቹ ዌብሳይት ማክፈት እንደዛውም ኢሜል ማክፈት እንደዛውም ኢሜል ኮሙኒኬሽኖች የኔ በፍጥነት ሲደረግ የነበሩ እንቅስቃሴዎች ነበሩና ኦንላይን ግብይት ለምሳሌ አሁን በመንግስት ራሱ በመንግስት ውስጥ ስላሉ ሳይሆን ለውጦቹ የሚታዩበት አሁን ለምሳሌ ነዳጅ ኦንላይን እንዲከፈል ከተደረገ በኋላ ነዳጅ ጠፍቷል የሚል ነገር አልተሰማም። የሚገርም ነገር ማለት ነው። ከዛ በፊት የት እንደሚደበቅ የት እንደሚሸጥ ለማን እንደሚሸጥ የሚታወቅ አልነበረም እና ትላንትና አንድ ሹፌር ጋር እያወራን ነበረ በሞባይል መክፈል ከጀመርን በኋላ አንድ ቀን ነዳጅ ጠፍቶ አያውቅም የሚል ሲያወራ ነበረ እና እንደ ለውጥ ነው የማየው። ቴክኒካሊ
በትምህርትና በጤና መስክ ቴክኖሎጂው እየተስፋፋ ፍላጎትና ጥያቄም እየበዛ መሆኑን አቶ አብዲሳ ይገልጻሉ። ሰዎች የመንግስት መስሪያ ቤቶች የሚሰጧቸውን አገልግሎቶች ከየቤታቸው እንዲያገኙ ቢደረግ ሙስና ሊቀንስ ይችላል የሚል አስተሳሰብ እየተነሳ መሆኑንም ገልጸው በአገር ውስጥ የነዳጅ ማደያዎች ግብይት ላይ ቴክኖሎጂው የተጫወተውን ድርሻም ይጠቅሳሉ።
በትምህርት ደረጃ አሁን እኛ ዲቨሎፕመንት ላይ እንሰራለን። በድርጅታችን የተለያዩ ሲስተሞችን ስለምናቀርብ ኦንላይን ስኩል ማኔጅመንት ሲስተም በሰፊ እየተጠየቀ ያለው ሁኔታ ነው ያለው። በጤና በኩል ደግሞ ያለው ጤና ሆስፒታሎች በመንግስት ቢሮ ኦንላይን ሰርቪስ አንድ ቀን ዩኒሴፍ ሰባ ተሳትፎ ምን ተባለ? የተወሰኑ ከተሞች ተወስዶ ካስተማርን ወይም ህዝቡን ወደ ቢሮ እንዲመጣ እንዳታገፋፉ። ያ ደግሞ ለሙስና ህዝቡን እየዳረጋቸው ነው። ስለዚህ ከቤት ሆኖ ህዝቡ ሰርቪሱን መጠየቅ እንደሚችል ብራታታት አለባችሁ፣ ሲስተሞቹን መዘጋጀት አለባችሁ ምናምን እየተባለ ሲወራ ነበር በኦፊሻል ሌቨል። ያ ደግሞ ሰው ከቤቱ ሆኖ አሁን ለምሳሌ በጤና በኩል ኦንላይን ቡኪንግ የጀመሩ ሆስፒታሎች አሉ ማለት ነው። እና አሁን ከውጭ ሀገር ያሉ ሆስፒታሎች ኮንሰልታንቶችን ከነሱ ጋር እያወራ ወደ ሀገር የሚመጡ ከነሱ ጋር ኮላቦሬት የሚያደርጉንም ሁኔታ እያመቻቸ ያለው ሁኔታ አይቼዋለሁ።
አቶ ያሬድ ለነዳጅ ግዢ የዋሉት እንደ ቴሌብር ያሉ የቴክኖሎጂ አገልግሎቶች መኖራቸው ጥሩ ቢሆንም ያለበቂ ግንዛቤ ድንገት መከሰታቸው መጀመሪያ ላይ መደናገርን ፈጥረው እንደነበር ይገልጻሉ። ማህበረሰቡ በአንድ ጊዜ ሊቀበለው ይችላል ተብሎ ባይጠበቅም ያለ ጥሬ ገንዘብ የሚደረግ የዲጂታል ግብይት ጠቃሚ መሆኑን እንደሚከተለው ያስረዳሉ።
ተጠቃሚው ትልቅ መደናገር ባህሪ ነበረ ማለት ነው። ያው ነገሮች አዲስ ናቸው። ካሽለስ ሶሳይቲ ከመስተራቱ ሰው በአንድ ጊዜ ካሽለስ አይሆንም ማለት የለመደው ገንዘብ መግዛት ነው። እኛ ሀገር ላይ እየተገበረ ያለው ቴሌብር ፕላስቲ በሲቪ አሁን ከነዚህ ጀምሮ የተለያየ ቦታ ላይ ተቃጥዋቸው ያደርጋሉ እገምታለሁ። ቴሌብር አሁን ካለው ነባራዊ አንጻር ለምሳሌ ነዳጅ ላይ ተደረገው ማንኛውም ግብይት ቻላ አዲስ አበባ ውስጥ ነዳጅ ማንኛውም ማዲያይ ብትገዛም ይችላል በቴሌብርና በቴሌብር ብቻ ነው። ክፍተት ያለ የሚባል ሰው ሰዎች አጠቃቅ ችግር ይታይባቸዋል። በውጭ በጣም ቤኔፊሸሪ ያደርጋል ብዬ አስባሉ። ለምን እያንዳንዱ ነዳጅ በአሁን ነዳጅ ለማለም አደረስ የሚለውን ተቆጣጣሪ አካሎች ይህ ማወቅ እንዲችሉ ያደርጋቸዋል። ሁለተኛም ሰውን ይህንን ኢንፎርሜሽን ቴክኖሎጂ ያመጣውን ጥቅም ተጋራ ይ ወይ እና አንደኛው ትልቅ ነገር የታያ ቴሌብር ሊቀጥረ ጥሩ የሆነ አፕሊኬሽን ነው። ከዚህ በተጨማሪ ተግዳሮት ማስበው ምን ያህል ተኪ ኢቨን ረዳው ላይ ፋይናንሽያል ሰርቪሶችን ይሰጣል። የተለያዩ እስከ 30 ሺ ወደር ሰርቪሶች አሉ። የተለያየ ሰርቪሶች ይሰጣል እና ከዛ አንጻር መጠቀም ለሚችሉ አረቦች በእውነቱ ከተጠቀሙበት በጣም ጥሩ ነገር ብዬ አስባለሁ። ግን ደግሞ በዛ ያህል እንዳ ሰው ገንዘብ ከሳብቶ ገዝቶ ሽጦ የለመደ በአንዴ ወደ ተገልብጦ ይመጣል የሚል አመለካከት የለኝም። ግራድ ግን ጥቅሙና ጉዳቱ እያዩ የተሻለ ጠቀማል አስባለሁ። እዚህ ግን ትልቅ ትኩረት ማስበው ገንዘብ ለሆነ ትራንዛክሽን እዛ ውስጥ ምን ተጠቂውድ ነው የሚል ፍራስትሬሽን ስታይ በሁሉም ሰው ላይ ለምሳሌ የባንክ ቤት ያሉ የተለያዩ ባንክ ሴንተር ያሉ አፕሊኬሽኖችን ሲጠቀም ሰው ፍራስትሬት ይሄ ነው። ምን ያህል ተጠቂውድ ነው፣ ምን ያህል ብሪች ይደረጋል የሚሉ ጥያቄዎች ማለት ነው። መንግስት ትኩረት አድርጎ መስጠት ያለበት እዚህ ማለት ነው። ለምሳሌ ማንኛውም ሳይበር አታክ ሳይደርስ ማረጋገጫ የሚችልበት መንገድ ረሰቡን የሚያሳው ሆነ ሰው ግራዲ ወደ ዓለም መምጣቱ የማያት ነው ያስባል።
የኢትዮጵያ ተማሪዎች በየጊዜው ለቴክኖሎጂ የፈጠራ ስራ ያላቸውን ፍላጎት በተለያዩ ጊዜ በሚሰሯቸው አንዳንድ የፈጠራ ስራዎች አስደናቂ ውጤቶችን እያሳዩ መሆኑንም አቶ ጸጋዬ ያብራራሉ።
በእኛ ሜጀርመንት ስንመለከተው በአሁኑ ሰዓት ከ22 በላይ የሚበልጡ የሳይንስና ቴክኖሎጂ ሴንተሮችን በሀገሪቱ በማስገባታችን የተለያዩ የሃይስኩልና የፕራይመሪ ስኩል ተማሪዎች ለቴክኖሎጂ ኤክስፖዠር እንዲያገኙ አድርገናል። ሌላው እንደገና ደግሞ ኮዲንግና ሮቦቲክስ ትምህርት እንዲስፋፋ ብዙ ጥረት እያደረግን ነው አድርገናል ማለት ይቻላል። ሶስተኛው የቴክኖሎጂ ፕሮዳክቶችን ሀገር ውስጥ በተለይ አዳፕተብል የሆኑ ቴክኖሎጂዎችን ትራንስፈር በማድረግ ስፔሻሊ በሶላር ኢነርጂ ላይ በሶላር ፕሮዳክቶች ላይ ቴክኖሎጂ ወደ አገር ውስጥ እንዲገባ እና በራሳችን የሰው ኃይል ፕሮዲስ እንዲሆን አድርገናል። አራተኛው የዲጂታል ዲቫይድ የሚባለው ማለት ዲቨሎፒንግ እና ዲቨሎፐር ያላቸው ዲጂታል ዲቫይድ አክሰስ እንዲኖራቸው ከማድረግ አንጻር ኮስት ሴቪንግ የሆኑ የኮምፒውተሮችን ኢንስቶል በማድረግ ብዙ ተማሪዎች ካለ ብዙ ኮስት ኮምፒውተር አክሰስ እንዲያገኙ አድርገናል። ይሄንን ስራ ከጀመርንበት ጀምሮ በየአመቱ ናሽናል ሳይንስ ኢቨንት ይባላል የውድድር ኮምፒቲሽን አለ። የተማሪዎቹ የስራ ውጤቶች ወደ አገር አቀፍ ደረጃ ይመጣሉ። በሁሉም ክልል የተሰሩ ስራዎች ማለት ነው በዚህ ኤሪያ ላይ እና ብዙ ለውጦች አይተናል። ብዙዎቹ ተማሪዎች የተለያየ ኢኖቬሽን እና ቴክኖሎጂ ሶሉሽኖችን በትራንስፖርቴሽን፣ በሄልዝ ኬር፣ በተለያዩ ኢንዱስትሪዎች፣ በአግሪካልቸር ሊሆን ይችላል። ለምሳሌ እንደ ድሪፕ ኢሪጌሽን የመሳሰለ፣ በትራንስፖርቴሽን ለመኪና ሊሆን ይችላል። እንዲሁም ለምሳሌ ኤቲኤም ማሽን ክሬት በማድረግ ሊሆን ይችላል። በሮቦቲክስ ላይ የሚሰሩ በጣም አመላካች የሆኑ እና ያለውን ፖቴንሻል ሊያሳዩ የሚችሉ ስራዎችን በማየታችን በጣም ከፍተኛ ደስታ ይሰማናል ማለት ነው። ስራችን ውጤት እንደሆነ እናስባለን።
እነዚህን ሁሉ የቴክኖሎጂ ተስፋዎችና ጅምሮች ለማስቀጠል መሰረታዊ ተግዳሮቶች ናቸው የሚሏቸውን አቶ ጸጋዬ እንደሚከተለው ይገልጿቸዋል።
እንግዲህ ያው ቴክኖሎጂን ትራንስፈር ለማድረግ ቴክኖሎጂ ትልቁ ችግር ቴክኖሎጂ ዲቫይድ የምንለው ማለት ነው። በዲቨሎፒንግ እና በዲቨሎፐር ወርልድ ያለውን ጋፕ ፊል ለማድረግ አንዱ ትልቁ ችግር ቴክኖሎጂካል ኦብስታክልስ አሉ። ለምሳሌ የኮምፒውተር ኮስት መጨመር፣ የኔትወርክ ኢንፍራስትራክቸር አለመኖር፣ እነዚህ ትልቅ ኦብስታክሎች ናቸው። ሌላው እንደገና ደግሞ ኤጁኬሽናል ኮም ኦብስታክሎች የሆኑ ነገሮች አሉ። ማለት በቂ የሰው ኃይል ኮምፒውተር ሊትሬሲ ያለው የሰው ኃይል ባለመኖሩ ያንን ጋፕ ፊል ለማድረግ የሚቸገርበት ሁኔታ አለ። ሶስተኛው የፖለቲካል ኦብስታክሉ አክሰስ ቱ ኢንተርኔት ያለው ሁኔታ ከጊዜ ወደ ጊዜ በጣም ኦልሞስት እንትን እያለ እየቀነሰ መሻሻል ባለማሳየቱ ችግር እየታየ ያለበት ቦታ ነው ማለት ይቻላል። በእኛ እምነት የምንገምተው ምንድን ነው፣ በኢትዮጵያ ውስጥ የኮምፒውተር ቴክኖሎጂ እና ሳይንስ እንደ ጆብ ማሽን ሊሆኑ ይችላሉ። እነዚህ ፊልዶች በደንብ ከተያዙ ኢቨን ለሌላው ክፍል ማለት ለአፍሪካ ኤምፕሎይመንት ኦፖርቹኒቲ ክሬት ያደርጋል እንኳን ለኢትዮጵያ አይደለም። እና በዚህ ኤሪያ ላይ ኢንቨስት ብናደርግ ዲጂታይዜሽን ትራንስፎርሜሽን መጠን ብናካሄድበት ኤሪያ ነው። ብዙ ወጣቶችን በዚህ ትሬን ለማድረግ መጀመሪያ ግን ሁሉም ተማሪዎች የኮዲንግ ስኪልስ አዘ ሪኳየርመንት እንደ አንድ ክላስ እንደ አንድ ሰብጀክት በሃይ ስኩል ውስጥ እንዲሰጡ ላቢ እናደርጋለን።
ምናልባት ይህንን እንደ መፍትሄ እንግዲህ ቅድም ላነሷቸውም ችግሮች ኢትዮጵያ ውስጥ በስራ ሂደታች ውስጥ ለተመለከታችኋቸው ተስፋና እድሎች ወይም ፈተናዎች እንደ መፍትሄ የሚያቀርቡት አንዱ አድርገን ይህን እንውሰድና ኢኮዲንግ ሌላ እንደ መፍትሄ አድርገው የሚያቀርቧቸው ነገሮች ምን አሉ? መስተካከል ያለባቸው ነገሮች ምንድን ናቸው?
ሌላው እንግዲህ የገቨርንመንት ፕሮግራሞች ሊኖሩ ይገባል። ኢንፍራስትራክቸር ዩዥዋሊ የፐብሊክ ኢንቨስትመንት ኤሪያ ላይ ነው። ገቨርንመንቱ ኤሪያ ኢንቨስትመንት የሚፈልግ በመሆኑ አንደኛው የአገሪቱ ገቨርንመንት ለዚህ ኤሪያ ትኩረት መስጠት አለበት። የፖሊሲ ድጋፍ እና የኢንፍራስትራክቸር ድጋፍ ማድረግ ይኖርበታል። በሁለተኛ ሌሎች የውጭ ድርጅቶች መልታይ ናቹራል ኦርጋኒዜሽን ሊሆኑ ይችላሉ፣ ዲቨሎፒንግ ካንትሪስ ሊሆኑ ይችላሉ። ኢንተርምስ ኦፍ ሰፖርት ኢኮኖሚክ ሰፖርት አክቹዋሊ የሆነ ፕሮዳክት ከሚሰጡን በዚህ ኤሪያ ላይ ኢኮኖሚውን ኢምፓክት አለው። እንደሚታወቀው ቴክኖሎጂ እና ሳይንስ ናቸው ኢንዱስትሪያል ሪቮሉሽን የመጀመሪያውን የኢንዱስትሪያል ሪቮሉሽን ፈርስት ኢንዱስትሪያል ሪቮሉሽን በወተር እና በስቴም ፓወር ላይ የተመሰረተ ነበረ። ሰከንድ ደግሞ ስና ኤሌክትሪሲቲ ነው። ሰርድ ላይ ደግሞ ኮምፒውተር እና ቴክኖሎጂ ነው። እነዚህ ናቸው ትልቅ ኢምፓክት በኢኮኖሚ ላይ የሚያመጡት። አሁን ደግሞ ወደፊት ደግሞ የኤአይ እና ሮቦቲክስ አውቶሜሽን የምንለው ነው። ኦል እነዚህ ሞስትሊ የኢኮኖሚክ ፓወር ሀውስ የሚባሉት ኤሪያዎች ያሉት በዚህ ፊልድ ላይ ስለሆነ የአገር ውስጥ መንግስትም ይሁን የመንግስት ፖሊሲ ይሁን ኢፍ ዊ ዋንት ፊውቸር ከረንት ስቱደንትስ አዝ ፊውቸር ኢምፕሎይስ ይሆናሉ ብለን ካሰብ በዲጂታል ኤሪያ በቴክኖሎጂ ኤሪያ ላይ ኢንቨስት ማድረግ ይኖርብናል። ኢንቨስት ካደረግ ነገር ለሚመጣ አውቶሜሽን፣ ሮቦቲክስ፣ ኤአይ የመሳሰሉት ስራዎች ቤዚክ ፋውንዴሽን በመጣል ኢኮኖሚውን ኢምፓክት ማድረግ እንችላለን። ኳሊቲ ኦፍ ላይፍ ሁሉም እንደገና ደግሞ ኢምፕሎየብል የሆኑ ሰዎችን ማለት ለኢኮኖሚው እና ለደረጃው የሚጠብቁ ሰራተኞችን መፍጠር እንችላለን። ኢቨን አንዳንድ ጊዜ የኢምፓክት ለምሳሌ ቴክኖሎጂ ባለመኖሩ ትልቅ ኢምፓክት ነበር በኮቪድ ሰዓት። ብዙዎቹ ተማሪዎች ከትምህርት ገበታቸው ውጭ ሆነው ነበር እና ኤጁኬሽን ወዛ ሀይሊ ኢምፓክት ሆኖ ነበር። ስለዚህ በዛ ሰዓት ያንን ጋፕ ፊል ሊያደርግልን የሚችለው የቴክኖሎጂ ኢኖቬሽን ቴክኖሎጂ መኖር እና ይህን ኢንፍራስትራክቸር በፐብሊክ ፕራይቬት ኢንቨስትመንት ሊሆን ይችላል፣ ውጭ ድርጅቶች ሊሆን ይችላል፣ በሀገር ውስጥ ሊሆን ይችላል። ፕራዮሪቲ የሚሰጥ ኢንቨስትመንት ኤሪያ ስለሆነ እዚህ ላይ ትኩረት እንዲደረግበት አሳስባለሁ።
በዚህ ዘገባ በተነሱ ነጥቦችና በኢትዮጵያ ወደ ዲጂታል ቴክኖሎጂ ዘርፍ የመሸጋገር ፖሊሲ ዙሪያ ዘርፉ ከሚመለከታቸው ከኢትዮጵያ መንግስት ባለስልጣናት ማብራሪያ በመጠየቅ በሌላ ዝግጅት ይዘን ለመቅረብ እንሞክራለን። ከአሜሪካ ድምጽ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። ያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስምኝሽ የቆየ ወይም ሊሊንን።
በሁለት ሳምንት አንዴ ደናንተ የምናደርሰው የመስታወት መሰናዷችን አሁንም ከዋሽንግተን ዲሲ መተላለፉን ይቀጥላል። ወደ ቀጣዩ መሰናዶ ከመላፋችን በፊት ግን ለምን አንድ ቆየት ያለ ሙዚቃ እንጋብዝም?
ምን አዘጋጀሽልን?
የተሾማ አሰግድን የኩባያ ወተት። የኩባያ ወተት የለውም ማረፋ በሽታዬን የሚያውቅ አስተማሚ ጠፋ። ሁለታችን ታመን አንድ ቤት አድረን እሷ ደና ሄደች ባሰብኝ እኔን ይለናል።
አንቺው ትዘፍኚው እንዴ?
አይ ለተሾመን ተውለት።
መልካም ወደ ሙዚቃ። ኩባያ ወተት ሙዚቃ ነው ረፍት አርገን የተመለስነው። ዛሬ ተከታዩ መሰናዷችን ምንድነው? ተከታዩ መሰናዷችን በግዕዝ አሃዞች የእጅ ሰዓት ነዳፊ የሆነውን አይዛክ ፔጅማንን ያስተዋውቀናል።
አይዛክ መሐመድ ትውልደ ኢትዮጵያዊ የእጅ ሰዓት ንድፍ ባለሙያ ነው። ኢትዮጵያውያን ብዙም ባልተሰማ
የሆነ የሲቪሊዜሽን ላይ የምንሰራው ኢትዮጵያን ደግሞ በደንብ እናስተዋውቅበት አጋጣሚ ስለሆነ ለዛ ነው የተገኘ።
ከመቼ ጀምሮ ነው ይህንን የግዕዝ ሰዓት መስራት የጀመራችሁ? ሀሳብ ውስጥ እንዴት መጣ?
ግዕዝ ሰዓትን ስንጀምር ለመጀመርም ሀሳቡን ያመጣ ነው የዛሬ 5 ዓመት አካባቢ ነው። አሞስት አምስተኛ አመታችን ይዘናል ሰዓት መስራ ከጀመር አይዲያውን ከዛ ፍትም ውስጤ ነበርና በምን እንጀምር ሲባልም የጀመርነው ባይ ዘ ወይ ወደ አምስት ታሪካዊ ሰዓቶችን አስተዋውቃለን ስልጣኔዎችን ማለት ነው። አንደኛው የጀመረው የኢትዮጵያ ሲቪሊዜሽን ነው ወይ የኢትዮጵያ ስልጣኔ ነው። ስለዚህ በኢትዮጵያ ስልጣኔ ጀመርን የግዕዝ ሰዓቶች እየሰራን ጀመርን። ከዛ በኋላ የፐርዥያን ስልጣኔ which is ግዕዝን እንግዲህ ሁላችን እንደምናውቀው 3000 ዓመት ታሪክ ያለው ነው። ከዛ በኋላ የፐርዥያን የሚታወቅ ትልቅ ኢምፓየር ነው። የነሱን ስልጣኔ ወደ 4500 ዓመት ያለ ትልቅ ታሪክ ነው። በመቀጠል የማያን ሲቪሊዜሽን በዚህ በላቲን አሜሪካ ውስጥ ያለው ትልቁን የማያን ሲቪሊዜሽን ያስተዋወቀ ነው። ቀጥለን ደግሞ የኦቶማን ተርክ የነሱ ደግሞ ትልቅ ዳይናስቲ ያላቸው ከዓለም ከስልጣኔያቸው ከአመት አመት ወደ 600 አመት በስልጣኔ በአንድ ንግስና ስር ያሉ ትልቅ ስልጣኔ ያላቸው ሀገር ነበሩ። ትልቅም ናቸው ታሪካቸው ይታወቃል። ቀጥለን ደግሞ የኖርዲክ ሲቪሊዜሽን ኖርዝ ዩሮፒያን ሀገሮች ነው በቀር ጊዜ ይዘናል። እያን የግሪኮችን የመሳሰሉት ዓለም ላይ የታወቁ ስልጣኔ ጥንታዊ ስልጣኔዎችን የማስተዋወቅ ነው። ግን በትልቅነቱ እንደ ኢትዮጵያዊ በቢዝነስ ሴክተር ስንሰራ በጀመራ እንደ ያው ባይስድ ባልሆንም በብዛት ኢትዮጵያዊነትን ማስተዋወቅ ደግሞ እንደ ትልቅ ድርሻ አድርጌ ኃላፊነትን ማለብኝ ብዬ ስለማስብ የኢትዮጵያን በደንብ አድርገን እያስተዋወቅ ነው። ግዕዝን በዛን እያስተዋወቅ ነው።
እንግዲህ የሰዓት ኢንዱስትሪ ከፍተኛ ውድድር ያለበት በርካታ ለአመታት ስማቸውን የገነቡ ተቋማት ያሉበት ኢንዱስትሪ ነው። በዚህ ውስጥ ተወዳዳሪ ለመሆን ፈታኝ ያልሆነባችሁም ወይ? ትውልደ ኢትዮጵያውያንንም ሆነ ሌሎች ደንበኞችን ልብ ለማግኘት የማሳመኑ ሂደት ምን ያህል ፈታኝ ነበር?
አዎ ያ ፈታኝ ነው። በጣም ከባድ ነው። ቢዝነስ ውስጥ ዝም ብሎ የሚገባበትም አይደለም። ነገር ግን እኛ ኒሽ ማርኬት ነው ያዝነው። ቀደም እንዳልኩ የኛ ኒሽ ማርኬት ወይም ለየት ያለ ልዩ የሆነ ኦፖርቹኒቲያችን ምንድነው? ለምሳሌ ግዕዝም ብለናል። ቀደም እንዳልኩ ደግሞ የፐርዥያን ደግሞ ያልኩን የራሱን ቁጥር አለ። አሁን ለምሳሌ የፐርዥያን ነው በነግር የፐርዥያን ንግስት her imperial majesty queen farah ኢንዶርስ አርጋን ግዕዝን ስላስታ ግዕዝን አፍይቀርታ የፐርዥያን ቁጥር ሆማ ሲኤስ ብለምን ጠራውን እሱን ቁጥር ስላስተዋወቀ እነሱ ኢንትረስትድ ሆነው እንደውም አጋጣሚውን ይሄንን ከረዳለ ኢትዮጵያኖች ቢደርስ ደስ የሚለኝ የንግስቷ የሀገሪቷን ንግስት ክራውን ፕሪንሱን ጨምረው ኢንዶርስ አርጋውን እንደውም በማስተዋወቁም ረገድ በጣም ሰርተውልናል። የታወቁ የነሱ ሀገር አርቲስቶችን ዘፋኞችን ታልቅ የሚባሉ ዘፋኞች ቡክሽ የሚባሉ ዘፋኞች በአለም ላይ የታወቁ ቡክ የሚደረግላቸው ዘፋኞች ወደ 5 6 ሚሊዮን ፎሎወር ያላቸው ዘፋኞችን አርቲስቶችን የሙቪ ሰዎቻቸውን አስተባብረውልን በጣም ያስተዋውቁልን ነው። እሱ ደግሞ ምን ፈጠረ መሰለህ ስማችን ብራንዳችን እንዲታወቅ አርጓል። በእነሱ ምክንያት እንደውም ለንግስቷ ብለን $2000 የሚሰራ ሰዓት $2000 ኮስት የሚያደርግ ሰዓት በዳይመንድ አርገን ቆንጆ አርገን ሰርተንላት እንደውም ይሄኛው በጣም ጥሩ ስለሆነ ስለወደች ምሷም ከፈለብት የሷን አርማ አድርገን ኳላ ደግሞ የሷን ኤምብለም የንግስት ነው የሚያሳይ ኤምብለም ኳላ አድርገንላት በጣም ወዳው እሷ ኢንዶርስ አርጋው አምናበት ከፊርማዋ ጋር አርገን እሱን ለገበያ አቀርበናል። እሱ ደግሞ ከዛ ላይ ወደ 25% የሚሆነው ገቢ እሷ ላቋቋመችው ፋውንዴሽን ዳይሬክትሊ እናስገባለን። ዘ ሴም ቲንግ የኢትዮጵያንም ግዝ በተለይ የሷ ፋውንዴሽን ለምሳሌ ሃርቨርድ ዩኒቨርሲቲ ውስጥ የፐርዥያን ቁጥር ማስተማር ነው። የፐርዥያን ታሪክ ማስተማር በሃርቨርድ ዩኒቨርሲቲ ውስጥ ማለት ነው። እንደዛውም በኢትዮጵያ ውስጥም የኢትዮጵያኖች አርቲስቶች ሊሆን ይችላል የኢትዮጵያ ታላቅ እውቅና ያላቸው ሰዎች ሰፖርት ካደረጉ እንደዛ ፋውንዴሽን ካለ በመንግስትም ጭምር ሊሆን ይችላል ትላልቅ ዩኒቨርሲቲ ሌቭል ላይ ግዕዝን ማስተማር የምንችልበትና መስራት የምንችልበት አጋጣሚ መፍጠር እንችላለን። ግን በኢትዮጵያ ሾኩ ብዙ ትብብር ያስፈልገናል። እስካሁን እኛ ብዙ ሰርተናል። ኢትዮጵያ ላይም የሞከርነው ነው። በብዛት 3 ሱቆች አሉ ኢትዮጵያ ላይም። የኢትዮጵያ አርቲስቶች በጣም እየደገፉን ነው። በጣም በዚህ አጋጣሚ ከኛ ጋር በብዛት ያልሰሩ ባንልም በብዛት ማጆሪቲ ሰርተዋል፣ ደግፈውናል። ሞር ቤንድ ጋፋቸው እንዲከተሉልን ያልደገፉን እስከዛሬ ደግሞ አይዘክ ፔጅማን ሰዓትን በእጃቸው ያላስገቡ ደግሞ እጃቸው ላይ አድርገው ግዕዝ ሰዓታችን ማነታችን እንዲያስተዋውቁልን እንዲያበርታቱን በዚህ አጋጣሚ ይጠይቃል።
የመጪ ዘመን እቅዳችሁ ህልማችሁ ምንድነው? በሰዓቱ ኢንዱስትሪ ውስጥም ሊሆን ይችላል። ወጣት ትውልድ ኢትዮጵያዊነት በቴክኖሎጂው መስክ ውስጥ የሚመደብ ነው። የሰዓት ስራ እጅግ የረቀቀ ጥበብ የሚጠይቅ ስራ ቢሆንም ወጣቶች በርካቶች መሳተፍ የሚፈልጉስ ምን አይነት ነገሮች ነው ማድረግ የሚገባቸው በዘርፉ ውስጥ እንዲሳካላቸው?
እንዳልኩ እኔም ያው ልጆኛ እዚህ ሀገር የመጣሁት እና ሃይ ስኩል እያለሁ እዚህ ነው ሃይ ስኩል ጀምሮ የተማርኩትና ግን እዚሁም ሰርቼ ለፍተም ከብቻንም ሆነ መስራት እንደምችል መነሳት እንደምችል ሀገርም ሀገር ቤትም ብትሆን እዚህም ብትሆን መስራት ይቻላል። ካሰብክበት ከወሰንክበት ማድረግ ትችላለህ። እሱ ማድረግ እንደሚቻል ነው ራሴን ያየሁበት ማለት ነው። እኛ እንደ ካምፓኒ ፊልማችን one of the major brand ሆኖ በአለም ላይ መታወቅ የሚችልበት ትላልቅ ምታዎች እንደ ሮሌክስ ሊሆን ይችላል ትላልቅ ካምፓኒዎች ልጠራቸው በሳዝ ዙሪያ ያሉት እዛ የዛ ቢዝነስ ገብተን በትላልቅ ሞሎች ውስጥ ሰዓታችን ግዝ ቁጥራችን ታይቶ ማየቱ ነው ለኛ ትልቁ ደስታ የሚሰጠን ብዬ ማስበው። እንዳልኩልም ሲቪሊዜሽኖች ብንጨምርም በቅርብ ጊዜ ደግሞ እሱንም ለመስራት ከነዚህ ከመልክ ሞሎች ጋር ንግግሮች ጀምረናል። እሱ ሂደት ይቀጥላል። ነገር ግን ወጣቱ እንደ ወጣት ለሀገር ማበርከት ያለበትን ነገሮች እንዳሉ ሆነው ለምሳሌ እኛ ዳይሬክትሊ ኢትዮጵያ ላይ በመናረገው ሽያጭ ከምናገኘው 20% ገቢ ቀጥታ ለበጎ ስራ ላይ ጉጓድ ማስቆፈር ሊሆን ይችላል፣ ለፋውንዴሽኖች መስጠት ሊሆን ይችላል። ስለዚህ ያረግነው ነው ላለፈውም በርከት ላሉ ፋውንዴሽኖች ባለፈው አመትም ከዛ በፊትም ለነበሩት ይሄንን ወደ 2 ሚሊዮን ብር አካባቢ በእያንዳንዱ ተደምሮ ማለት ነው አይነት ነገር ሰጥተናል። ትልማችን ምንድነው? እኛ ከዚህ ከምናገኘው ፕሮፊት ላይ ወደ ክሳችንና ራሳችንን ማካበስ ሳይሆን ከምናገኘው ላይ ቀጥታ ሌላ አገልግሎት ይያውን ህዝባችን መጥቀም እንችልበትን ኮንትሪቢዩት ማድረግ እንችልበት አሴን ታይም ካምፓኒው ያደገ ሲሜ ደግሞ ሞር ካምፓኒ ባደረ ቁጥር ብዙ ሰዎች ጋር ተደራሽ መሆን እንችላለን ማለት ነው። ስለዚህ አንድ ሰው መጥቶ ስታርት ከኛ ሲገዛ አንድኛው ዝም ብሎ አንድ ካምፓኒ ማሳደግ ብቻ ሳይሆን የራሱን ህዝብንም እንደረዳ አርጎ ማሰብ መቻል ያስፈልጋል ማለት ነው። ለምን ህልማችን እሱ ነው። ማደግ አብረን እንደ ኮሚቴ ሆነ መረራትና ማደግን ይጨምራልና ወጣቱን በዚያ አጋጣሚ እያንዳንዱ በራሱ ምን መስራት ይችላል ምን ማድረግ ይችላል ከሚችላል ትንሽ ነገር ኢትዮጵያ ውስጥ በጣም ብዙ ማርኬት ያልገባልን ያልተሸጠ ብዙ ነገር አለ። ኢትዮጵያዊነት ብዙ ነው። ይሄንን ማስተዋወቅ አንድ ግለሰብ ስለ ኢትዮጵያዊነት ከተናገረ አይዘክ ፔጅማን አርጎ ሊሆን ይችላል ሌላ ነገር አርጎ ሊሆን ይችላል ኢትዮጵያዊነትን ቢያስተዋውቅ ቱሪስቶችን ወደ ሀገር መላክ ይችላል። እዚህ ውጭ አለ በተለይ ማለት ነው ውጭ ሀገር ቤትም ደቦ ያለ ወደ ውጭ ከውጭ የመጡትን ቱሪስቶችንም ሀገራቸው እንዲወዱና ሀገራቸው ላይ ኢንቨስት እንዲያደርጉ ሞር በጥሩ አይነት እንትን ሊቀበሏቸው የተሻለ ነው ብዬ አስባለሁ።
በጣም አመሰግናለሁ። መልካም እድል እንዲገጥም እመኛለሁ። አመሰግናለሁ።
በጣም አመሰግናለሁ ቪዲዮዎችን በዚህ አጋጣሚ እኛ ጋር መጣችሁ ከበር ስላደረጋችሁልኝ እጅግ በጣም አገን እናመሰግናለን። እንግዲህ እየመጣችሁ እዩን እናንተም በተቻላችሁ መጠን በመችሉት መጠን ያው አስተዋውቁልን።
ኢትዮጵያውያን በቴክኖሎጂው በፈጠራው በጥበብ በተለያዩ ዘርፎች እንደዚህ በዓለም አቀፍ ደረጃ ተፎካካሪ ሆኖ ማየት እጅግ የሚያስደስት ነው። ባልደረባችን ሀብታሙ ስዩምና አይዛክ ፔጅማን ለነበራቸው ቆይታ እናመሰግናለን።
እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ የተቃረብን ይመስለኛል። ከዚያ በፊት ግን ለመሰናበቻ ተወዳጁና አንጋፋው ዘመን የማይሽረው ድምጻዊው ጥላሁን ገሰሰ አይከዳሽም ልቤ ያለ የሚጫወተው ሙዚቃ እንጋብዝ። Oh. አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መሰናዶአችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም ደህና ደሩ።